ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ዩናይትድ ስቴትስ የአስቸኳይ ጊዜ አዋጁ መራዘሙ እንደሚያሳስባት ገለጸች።
ደግሞ ታይቷል። በስድስት ወራት ውስጥ እንደታየው የሰላም ችግሮች እየተባባሱ ነው እንጂ የሄዱት ለውጣል። ያለው ችግር በመንግስታዊ መደበኛ መንግስታዊ መዋቅር መቆጣጠር አለመቻሉ ነው።
የአስቸኳይ ጊዜ አዋጁ መታደስ በተመለከተ አስተያየታቸውን የሰጡ የተለያዩ ተቃዋሚ ፖለቲካ ፓርቲዎች ተወካዮች የተለያዩ ሀሳቦችንም አንጸባርቀዋል። ለግጭቶች እልባት ማምጣት የሚቻለው በውይይትና ድርድር ብቻ እንደሆነም ተናግረዋል። በሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። በተዛመደ ሌላ ዘገባ መንግሥት ለተሻለ ሰላም ከፋኖ ታጣቂዎች ጋር ቀጥተኛ ውይይት እንዲያደርግ ተጠይቋል። የዚህም ዝርዝር ደርሶናል፣ በመጽሔት ክፍለ ጊዜ ይቀርባል። ሰኞ ጥር 27 2016 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት አቀናባሪያችን ብርሃን ኃይሉ፣ መሐንዲሳችን ቢላንድራዴ፣ የሰዓቱን የዓለም ዜና የሚያሰማን ደግሞ ደረጀ ደስታ ነው። ጽዮን ግርማ የዋና አዘጋጃችን ናት። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና።
ጤና ይስጥልን በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በደቡብ ሶማሊያ በደረሰ ጥቃት 6 ኢትዮጵያውያን መገደላቸውን የአካባቢው ባለስልጣናት ተናግረዋል። ሴኔጋል ፕሬዚደንት ምርጫውን ማራዘማቸው ግጭት ፈጠረ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ብሊንከን ለአምስተኛ ጊዜ ወደ መካከለኛው ምስራቅ ተመለሱ። የሚሉትና ሌሎችም አሉን። አሁን ወደ ዝርዝሩ እናልፋለን። በደቡብ ሶማሊያ በምትገኘው በለደሃዋ ከተማ በነውጠኞች ሳይፈጸም አልቀረም በተባለ ጥቃት 6 ኢትዮጵያውያን መገደላቸውን የአካባቢው ባለስልጣናት ተናግረዋል። ትናንት ምሽት ደረሰ በተባለው ጥቃት አንዲት ሶማሊያዊት ሴት መገደላቸውንም የቪኦኤ ሶማሊኛ ክፍል ያደረሰን ዘገባ አመልክቷል። እንግዱ ወልዴ አጭር ዘገባ አለው።
ነውጠኞች አንድ ግቢ ላይ ያደረሱት በተባለው በዚህ ጥቃት 5 ወንዶችና 2 ሴቶች ሕይወታቸውን አጥተዋል። ከሟቾቹ ውስጥ 6 ኢትዮጵያውያን መሆናቸውን የከተማው ባለሥልጣን አብዱራሺድ አሩግ ለቪኦኤ ሶማሌኛ ክፍል ተናግረዋል። ሌሎች 6 ኢትዮጵያውያንም ጉዳት እንደደረሰባቸው ባለሥልጣኑ ጨምረው ገልጸዋል። ሌሊት 9 ሰዓት አካባቢ የደረሰው ጥቃት በከባድ መሣሪያ የታገዘ እንደነበርና የተፈጸመውም የጸጥታ ኃይሎች ተራ በመቀያየር ላይ እንደነበሩ እንዲሁም ጥቃት አድራሾቹ ያንን አጋጣሚ መጠቀማቸውን ባለሥልጣኑ አስታውቀዋል። ወታደሮች ምላሽ ለመስጠት ቢሞክሩም በደረሱ ጊዜ ግን ሴቶችና ሕፃናትን ጨምሮ በርካቶች ሙትና ቁስለኛ ሆነው እንዳገኟቸው አሮግ ተናግረዋል። የተገደሉት ኢትዮጵያውያን 2 ወንዶችና 4 ሴቶች መሆናቸው ሲታወቅ በከተማው በንግድና በቤት ውስጥ ሠራተኝነት የተሰማሩ እንደነበርም ተመልክቷል። በድንበር ላይ የምትገኘው በለደሃው ከተማ ከኬንያና ኢትዮጵያ የሚመጡ ሰዎች እንደሚያዘወትሯት ባለሥልጣናት ተናግረዋል። በጁባላንድ ግዛት የጸጥታ ሚኒስትር የሆኑት ዩሱፍ ዱማል ጥቃቱ በአልሻባብ ተፈጽሟል ብለው እንደሚያምኑ ለቪኦኤ ሶማሊኛ አገልግሎት ገልጸዋል። በጥቃቱ የተሳተፉት 4 ታጣቂዎች እንደነበሩና የጸጥታ ኃይሎች ሲከተሏቸው በሞተር ብስክሌት እንዳመለጡ ባለሥልጣኑ ጨምረው ተናግረዋል። የአጥቂዎቹ ዓላማ ምን እንደሆነ የተጠየቁት የጸጥታ ሚኒስትሩ በሶማሌዎችና በኢትዮጵያውያን መካከል ግጭት መፍጠር ነው ሲሉ ተደምጠዋል። የጥቃት ሰለባዎቹ ዛሬ በበለድ ሐዋ ከተማ መቀበራቸው ታውቋል።
ትናንት እሁድ ባረፉት የቀድሞ ፕሬዚዳንት ጊንጎብ ሃጌ በምትክ ናንጎላ ሙሙምባ የናይምቢያ ጊዜያዊ ፕሬዚደንት ሆነው መሰየማቸውን የአገሪቱ ባለሥልጣናት አስታወቁ። ጌንጎብ በጊዜያዊ ፕሬዝደንት ሆነው የተሰየሙት ትናንት እሁድ በአገሪቱ ዋና ከተማ ዊንዶክ በሚገኝ ሆስፒታል ውስጥ ያረፉትን የፕሬዝደንት ጌንጎብ ሞት ተከትሎ መሆኑን ባለስልጣናቱ አረጋግጠዋል። ጌንጎብ ለካንሰር በሽታ መጋለጣቸውን ያስታወቁት ባለፈው ጥር ወር ነበር። ጊዜያዊ ፕሬዝደንት ሆነው የተሰየሙት ሙሙምባ የተጣለባቸውን ከባድ ኃላፊነት በመግለጽ የናሚቢያን ሕዝብ በእኩልነትና በፍጹም ቁርጠኝነት ለማገልገል ያላቸውን ዝግጁነት ገልጸዋል። ምቡምባ በዚህ ዓመት መጨረሻ በሚደረጉ ምርጫዎች ለፕሬዝደንትነት የመወዳደር እቅድ እንደሌላቸውም በትናንቱ እሁድ መግለጫቸው ተናግረዋል። ይህ የፕሬዝደንትነቱን ስፍራ ሊፈልጉ ይችላሉ የተባሉት በምክትል ፕሬዝደንት አዲስ ለተሾሙት ኔቱምቦ ናንዲ ንዴቷ መንገድ ሊከፍት እንደሚችል ተገምቷል። ምክትል ፕሬዝደንቷ በምርጫው ካሸነፉ ከደቡብ አፍሪካ ሀገሮች የመጀመሪያዋ ሴት ፕሬዝደንት ያደርጋቸዋል ተብሏል። በሴኔጋል ዋና ከተማ ዳካር የሀገሪቱ ምርጫ መራዘሙን ተከትሎ በተቃዋሚ ፓርቲ ደጋፊዎችና ፖሊሶች መካከል ትናንት እሁድ ግጭት ተፈጥሯል። ግጭቱ የተፈጠረው የሴኔጋል ፕሬዝደንት ማኪሳል እንደ አውሮፓ አቆጣጠር የካቲት 25 ሊካሄድ የታቀደው ፕሬዝደንታዊ ምርጫ ላልተወሰነ ጊዜ ማስተላለፋቸውን ተከትሎ ነው። በብሔራዊ ምክር ቤቱና እጩ ተወዳዳሪዎችን ውድቅ ባደረገው ህገ መንግስታዊ ፍርድ ቤት መካከል የተፈጠረ አለመግባባትን ምክንያት በማድረግ ፕሬዝደንቱ የሰጡት ውሳኔ አገሪቱን ያልታወቀ ነገር ውስጥ ጨምሯታል ሲል ኤኤፍፒ ዘገባ አመልክቷል። የሴኔጋል ህግ አውጪዎች በምርጫው ሂደት ውስጥ የታማኝነት ጥያቄ በተነሳባቸው ሁለት የህገ መንግስት ምክር ቤት ዳኞች ላይ ምርመራ እያደረጉ መሆኑን ተገልጿል። የአንዳንድ ተቃዋሚ እጩዎችን ጥሪ በመቀበል በመቶዎች የሚቆጠሩ በሁሉም የእድሜ ክልል ውስጥ የሚገኙ ወንዶችና ሴቶች የሴኔጋል ባንዲራ እያውለበለቡ፣ ሌሎችም የብሔራዊ እግር ኳስ ቡድንን ማሊያ ለብሰው በዋና ከተማ አውራ ጎዳናዎችና አደባባዮች ላይ ተቃውሟቸውን ለማሰማት መሰባሰባቸውን ኤኤፍፒ ዘግቧል። ለፕሬዝደንትነት ለመወዳደር የተመዘገቡ እጩዎች በመጪ እሁድ ምርጫውን በይፋ መራዘም በመቃወም ዘመቻቸውን እንደሚጀምሩ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤል እና በሐማስ መካከል ባለፈው ጥቅምት ወር ጦርነት ከተቀሰቀሰ ወዲህ አምስተኛውን አስቸኳይ ጉዟቸውን ወደ መካከለኛው ምስራቅ እያደረጉ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ብሊንከን ወደ ሳውዲ አረቢያ፣ ግብጽ፣ ካታር፣ እስራኤል እና ዌስት ባንክ በመጓዝ ከክልሉ መሪዎች ጋር ለሳምንት ያህል የሚቆይ ውይይት እንደሚያደርጉ አስታውቋል። የሚኒስቴሩ ቃል አቀባይ ማቲው ሚለር በጽሑፍ ባወጡት መግለጫ ብሊንከን በጋዛ ውስጥ ላሉ ሲቪሎች የሚደርሰውን የሰብአዊ እርዳታ በዘላቂነት ለማድረስ የሚያስችል የሰብአዊ ተኩስ አቁም ፋታን ጨምሮ የተቀሩት ታጋቾች በሙሉ ከሚፈቱበት ስምምነት ላይ ለመድረስ ዲፕሎማሲያዊ ጥረት ማድረጋቸውን ይቀጥላሉ ብለዋል። በዩናይትድ ስቴትስ፣ በካታር፣ በግብጽና በእስራኤል መካከል ሊደረጉ ስለሚችሉ ንግግሮች ከወዲሁ ለመዘጋጀት ባለፈው ቅዳሜና እሁድ በፓሪስ ውይይቶች የተካሄዱ ሲሆን ውይይቶቹ ውጤታማ እንደነበሩ ተሳታፊዎቹ መናገራቸውን ገልጸው ቀሪዎቹ በርካታ ስራዎች እየተሰሩ መሆኑንም ቃል አቀባዩ ተናግረዋል። የብሊንከን ጉዞ በኢራቅ፣ በሶሪያና ዮርዳኖስ ውስጥ ባሉ የአሜሪካ ወታደሮችና የጦር ሰፈሮች እንዲሁም በቀይ ባህር የንግድ መርከቦች ላይ በኢራን በሚደገፉ የየመን ሁቲ አማጽያን የሚደርሱ ወታደራዊ ጥቃቶች በመጨመራቸው ግጭቱ ሊባባስ ይችላል የሚል ስጋት እያየለ በመጣበት ወቅት የሚደረግ መሆኑም ተገልጿል። በአንዳንድ የካሊፎርኒያ አካባቢዎች የጎርፍ አደጋ ተከሰተ። የዩናይትድ ስቴትስ ክፍለ ግዛት ካሊፎርኒያ የሚገኙ አንዳንድ አካባቢዎች ትናንት እሁድ የገጠማቸውን ከባድ የአየር ሁኔታ ተከትሎ በመጣ የጎርፍ አደጋ ተጥለቅልቀዋል። በክፍለ ግዛቱ ከ355,000 በላይ ሰዎች የመብራት መቆራረጥ የገጠማቸው ሲሆን የአካባቢው ሰዎች ብዙም ያልተለመደ የከባድ ዝናብና አውሎ ንፋስ ማስጠንቀቂያ ደርሷቸዋል። የሳን ፍራንሲስኮ የባህር ወሽመጥ አካባቢ በኃይለኛ አውሎ ንፋስ በመመታቱ የወደቁ ዛፎች የኤሌክትሪክ መስመሮችን ጨምሮ ከፍተኛ ጉዳት አድርሰዋል። በአንዳንድ አካባቢዎች በሰዓት ከ60 ማይሎች ወይም በሰዓት ከ128 ኪሎ ሜትሮች የሚጓዝ የነፋስ መጠን መኖሩ ሲነገር፣ በተራሮች ላይ በሰዓት 80 ማይሎች ወይም 128 ኪሎ ሜትሮች ሆኖ ተመዝግቧል። በደቡባዊ ካሊፎርኒያ በቅርብ ጊዜ በሰደድ እሳት በተጠቁ አካባቢዎች ሌላ የጎርፍና የመሬት መንሸራተት አደጋ ሊደርስ ይችላል የሚል ስጋት በመኖሩ ሰዎች አካባቢዎቹን ለቀው እንዲወጡ ባለስልጣናት አስጠንቅቀዋል። በመጨረሻም አሜሪካዊቷ አቀንቃኝና የዜማ ግጥሞች ጸሐፊ ቴይለር ስዊፍት ሚድናይትስ በተሰኘ አልበሟ ለአራተኛ ጊዜ ሪከርድ በመስበር የዓመቱ ምርጥ አልበም የግራሚ ሽልማት አሸናፊ ሆናለች። ሽልማቱን ስትቀበል የሙዚቃ አቀናባሪዋን እና ጓደኛዋን ጃክ አንቶፍን በማመስገን የጀመረችው ስዊፍት ይህ በሕይወቴ በጣም ደስተኛ የሆንኩበት ጊዜ እንደሆነ ልነግራችሁ ወዳለሁ ብላለች። ይሁን እንጂ ሙዚቃ ስትፈጠርና ትዕይንቶችን በመድረክ ስትተውንም ይህ ደስታ የሚሰማት መሆኑን አክላ ተናግራለች። ለ13ኛ ጊዜ የግራሚ አሸናፊ የሆነችበት የትናንት እሁድ አጋጣሚ በመጠቀም ቀደም ሲል ምሽቱ ላይ እንደ አውሮፓ አቆጣጠር ሚያዝያ 19 የሚወጣውን አዲስ Tortured Poets Department የተሰኘውን አልበሟን እንደምታወጣ አስታውቃለች። በምሽቱ በተሰጡ ሽልማቶች ማይሌ ሳይረስ Flowers በተሰኘ ስራዋ የአመቱን ምርጥ ሪከርዶች አሸንፋለች። ቪክቶሪያ ሞኔት ደግሞ ምርጥ አዲስ አርቲስት ተብላለች። ቢሊ ኤሊሽ የአመቱን ምርጥ ዘፈንና አሸናፊነቱን ወደ ቤቷ ይዛ ሄዳለች። አድማጮች፣ ለምሽቱ የተመደበው የዜና ሰዓት የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። አሁን ወደ አሉላ መልሳችኋለሁ። ጤና ይስጥልን።
ደረጀ ደስታን ለዜና ዘገባዎቹ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን የዕለት ሰኞ ዝግጅታችን ነው። ዛሬ ዕለቱ ሰኞ ጥር 27 2016 ዓ.ም የምሽቱ አስተናጋጆቹ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የስቱዲዮ ድምፅና ምስል አቀናባሪያችን ደግሞ ያን ዋንግናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ቀደም ብለን በመግቢያችን ያስተዋወቅነው ዘገባ ነው። የዩናይትድ ስቴትስ የአስቸኳይ ጊዜ አዋጁ መራዘሙ እንደሚያሳስባት ገለጸች። ውስብስብ የፖለቲካና የጸጥታ ችግሮች በውይይት ብቻ መፈታት እንዳለባቸው የገለጹት በኢትዮጵያ ዩናይትድ ስቴትስ አምባሳደር እርቪን ማሲንጋ የአስቸኳይ ጊዜ አዋጁ መራዘም እንደሚያሳስባቸው አመልክተዋል። የአስቸኳይ ጊዜ አዋጁን መታደስ ወይም መራዘም በተመለከተ አስተያየታቸውን የሰጡ የተለያዩ ተቃዋሚ ፖለቲካ ፓርቲዎች ተወካዮች የተለያዩ ሀሳቦችንም አንጸባርቀዋል። ለግጭቶች እልባት ማምጣት የሚቻለው በውይይትና ድርድር ብቻ እንደሆነም ተናግረዋል። አዋጁ ባለፈው አርብ በተወካዮች ምክር ቤት ለአራት ወራት መታደሱ ወይም መራዘሙ ይታወቃል። ኬኔዲ አባተ ዝርዝሩን ይዟል።
በአማራ ክልልና እንደ አስፈላጊነቱ በመላው ኢትዮጵያ ተግባራዊ እንዲሆን የታወጀው የአስቸኳይ ጊዜ አዋጅ ለአራት ተጨማሪ ወራት እንዲራዘም ባለፈው ሳምንት አርብ ጥር 24 በሕዝብ ተወካዮች ምክር ቤት መጽደቁን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በማህበራዊ የትስስር ገጾቹ ባወጣው መልእክት ሁኔታው እንደሚያሳስበው ገልጿል። የኢትዮጵያ የረጅም ጊዜ ወዳጅ እንደመሆናችን የአስቸኳይ ጊዜ አዋጁ መታደስ በጣም ያሳስበናል ያሉት አምባሳደር ኤርቪን ማሲንጋ በአማራና በኦሮሚያ ክልሎች ያሉትን ጨምሮ ውስብስብ የፖለቲካና የጸጥታ ጉዳዮችን ለመፍታት ውይይት ብቸኛው መንገድ ነው ብለዋል። በዚህ ረገድ ዩናይትድ ስቴትስም ድጋፍ ለማድረግ ዝግጁ መሆኗንም ገልጸዋል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አዋጁ እንዲራዘም ለምክር ቤቱ በሰጡት ማብራሪያ የአዋጁን ጊዜ ማራዘም ያስፈለገው ከአማራ ክልል በተጨማሪ በሌሎች የአገሪቱ አካባቢዎችም ያሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችንም ታሳቢ በማድረግ መሆኑን ተናግረው ነበር። መንግስት ለስድስት ወራት የቆየው የአስቸኳይ ጊዜ አዋጅ በአማራ ክልል አንጻራዊ ሰላም ማምጣቱን ቢገልጽም ከአማራ ብሔራዊ ንቅናቄ አብን የተወከሉት የህዝብ ተወካዮች ምክር ቤት አባል አበባው ደሳለው ይህን አይቀበሉም።
በተደጋጋሚ ተሞክሮ ያልተሳካ ነው። ሰላምን ከዚህ በፊት በነበሩት የአስቸኳይ ጊዜ አዋጆች ማረጋገጥ አልቻልንም። ደግሞ ታይቷል፣ በስድስት ወራት ውስጥ እንደታየው የሰላም ችግሮች እየተባባሱ ነው እንጂ የሄዱት ለውጣል። ለምሳሌ ምንድን ነው ከአስቸኳይ ጊዜ አዋጅ ከመጠቁ በፊት ብዬ የነበረው አስቸኳይ ጊዜ አዋጁ ከጸደቀ እነዚህ ንጹሃን ግድያ እንደሚጨምር ስጭ ነበር። እውነትም የሆነው እንደዛ ነው። በሁለት ከተሞች ላይ ብቻ የነበረው ሞት አሁን በሁሉም የአማራ ወረዳዎች ላይ እንደገጠመ፣ በፖለቲካ አመለካከታቸው ብቻ የተለዩ ሰዎች እንደሚታሰሩ፣ ማንነትም ተኮር ያደረገ ከዚህ በፊት በነበሯቸው ከጊዜዎች በሙሉ እንደዚህ ነበረ። አሁንም ተመሳሳይ ነው የሆነው። ኢኮኖሚውንም በጣም እንደሚጎዳው፣ ምክንያቱም ድሮ በደርግ ጊዜ ሁሉም ነገር ወደ ጦር ግንባር እንደሚባለው አሁንም ለጦሩ ነው ከፍተኛ ትኩረት ሰጥቶ በጀት ያለው። ስለዚህ ሌላውን ሴክተር በሙሉ ጎድቶታል። ጤና የጤናውን ሴክተር ጎድቶታል። መድኃኒት እጥረት በጣም ከፍተኛ ደረጃ ላይ ደርሷል። አሁን የኑሮ ውድነቱ በጣም ያሻቀበው ይህ ሁሉ የጦርነቱ ተጽዕኖ ነው። አስቸኳይ ጊዜ አዋጅ ያመጣው ማለት ነው። እና የሚሻለው መወያየት፣ መደራደር እንዲሁም በየአዳራሹ የሚደረግ ውይይት አይደለም መፍትሄ ያመጣው። ቺ ከሆኑ አመራሮች ጋር የአማራ ህዝባዊ ኃይል ኦርፋኖ አመራሮች ጋር ከነሱ ጋር ፎርማል የሆነ ደረጃውን የጠበቀ ድርድር መካሄድ አለበት ነው።
የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዋና ጸሐፊ አቶ ደስታ ዲንቃም እንዲሁ አዋጁ የተፈለገውን ውጤት አያመጣም የሚል አስተያየት አላቸው። በመሆኑም የአዋጁን መራዘም ተቃውመው ውይይትና ድርድር ብቸኛው አማራጭ እንደሆነ ይገልጻሉ።
የአስቸኳይ ጊዜ አዋጁ መራዘሙ ሁለት ነገሮችን ያመላክተናል። እነሱም አንደኛው ያለው ችግር በመንግስታዊ መደበኛ መንግስታዊ መዋቅር መቆጣጠር አለመቻሉ ነው። ሁለተኛው ደግሞ ያሉትን ግጭቶች ለመፍታት ሰላማዊና በንግግር ላይ የተመሰረተ አማራጭን ወደ መጠቀም ውስጥ አለመግባታችን ነው የሚያሳየን። ከዚህ በፊት የተደረገው ለውጥ አላመጣም። ይህ ብቻ ሳይሆን በኢህአዴግ ጊዜም ስንት ጊዜ በተደጋጋሚ ሲደረግ የነበረው ውጤት አላመጣም። በውጤት ነው እንግዲህ ተቀባይነት መደገፍም አለመደገፍም የምንችለው። በአዋጁ ስርም ሆኖ በወታደራዊ ኃይል ራሱ ለመቆጣጠር ያለው ምናልባታዊ ፕሮባቢሊቲው በጣም ያነሰ የሄደበት ሁኔታ ነው የምናየው። አንዱ ወገን አሸንፎ ግጭቱ ይጠናቀቃል የሚለው በጣም የማይቻል ሊሆን ይችላል። ለዛ ነው የአስቸኳይ ጊዜ አዋጁን ከምንደግፍ ሁለተኛውንና በህዝብም የሚደገፈው በህግም የሚደገፈው ውጤቱም ያማረ የሚሆነው በውይይትና በድርድር የሚፈታው አይነት የግጭት አፈታት መንገድ ነው ማለት ነው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በበኩላቸው ውይይት ለችግሩ መፍትሄ መሆኑን አጽንኦት ሰጥተው፣ ነገር ግን ለውይይት አስቻይ ሁኔታ ለመፍጠር አዋጁ አስፈላጊ እንደሆነ ተናግረዋል።
በአሁኑ ወቅት እንደሚታየው ትላንትና ከትላንት ወዲያ ባለ ሁኔታ የተለያዩ የፌዴራል መንግስት አካላት የክልሉ መንግስትም የአካባቢው ህዝብ ጋር ውይይቶችን እያደረጉ ነው። ስለዚህ አክቲቭሊ የክልሉ መንግስት የሚሰራበት ሁኔታ ላይ ቢያንስ ነው ያለው የሚለውን በግልጽ ማየት ይቻላል። ይሄ ማለት ግን መራዘሙ ባይተሰልፍ ደግሞ የሚያሳየን ስቲል የክልሉ መንግስት ብቻውን ደግሞ ያን አካባቢ ሰላምና ጸጥታ ማስከበር የሚችልበት አቅም ላይ ስቲል እንዳልሆነ ነው የሚያሳየው። በእኛ እምነት በአስቸኳይ ጊዜ አዋጅ በማወጅ እና የአስቸኳይ ጊዜ አዋጅም በማራዘም ብቻ ሰላምን ማምጣት እንደማይቻል እናምናለን። እሱን ግን አስቻይ ሁኔታ ለመፍጠር የአስቸኳይ ጊዜ አዋጅ አንዳንድ ጊዜ አስፈላጊ የሚሆንባቸው ሁኔታዎች እንዳሉ እንረዳለን። ስለዚህ በዚህ መሰረት አሁን የአስቸኳይ ጊዜ አዋጁን ያራዘመው አካል ተወካዮች ምክር ቤት ይህንን አሰሳ አድርጎ የክልሉ መንግስትም እና የፌዴራል መንግስቱም ባቀረቡት ጥያቄ መሰረት ነው ያጸደቀው። የአስቸኳይ ጊዜ አዋጁ ለፎሬቨር የምንተዳደርበት ስላልሆነ በአስቸኳይ ውይይቶች፣ ንግግሮች፣ ድርድሮች መጀመር አለባቸው ብለን ነው የምናምነው። በእኛ በኩል ዘላቂ ሰላምም የሚያመጣው ይሄ ነው ብለን እናምናለን።
በአማራና በኦሮሚያ ክልሎች ያሉ ግጭቶች በድርድር እንዲፈቱ ዓለም አቀፉን ማህበረሰብ ጨምሮ የተለያዩ አካላት ጥሪ ማቅረባቸውን ቀጥለዋል። በኦሮሚያ ክልል ከሚንቀሳቀሰው አማጺ ቡድን የኦሮሞ ነጻነት ሰራዊት ጋራ ባለፉት ሚያዝያና ጥቅምት ወራት በታንዛኒያ በሁለት ዙር የተደረጉ ድርድሮች ያለ ውጤት መጠናቀቃቸው ይታወቃል። ይሁንና ቀጣይ ድርድር ሊኖር እንደሚችል መንግስት ከሰሞኑ በተለያዩ አጋጣሚዎች ገልጿል። በአማራ ክልል ያለውን ግጭትም በውይይት የመፍታት ፍላጎት እንዳለው መንግስት በተለያዩ ጊዜያት ቢገልጽም ግጭቱ ከተጀመረበት ጊዜ አንስቶ በክልሉ የትጥቅ ትግል በማድረግ ላይ ከሚገኘው የፋኖ ታጣቂ ቡድን ጋር በይፋ የተጀመረ ድርድር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ የትንታኔ ርዕሶች ይቀጥላሉ። ተከታዩም ተዛማችነት ያለው ርዕስ ነው። መንግስት ለተሻለ ሰላም ከፋኖ ታጣቂ ጋር ቀጥተኛ ውይይት እንዲያደርግ ተጠየቀ። ከኢትዮጵያ ፌዴራል መንግስት ከፍተኛ ባለስልጣናትና የክልል ርዕሳነ መስተዳደሮች ጋር የተወያዩት የአማራ ክልል ከተሞች ነዋሪዎች መንግስት ከፋኖ ታጣቂዎች ጋር ቀጥተኛ ውይይት ቢያደርግ የተሻለ ሰላም ሊመጣ እንደሚችል ተናግረዋል። ባለስልጣናቱ ከክልሉ የ15 ከተሞች ነዋሪዎች ጋር ትላንት እሁድ በወቅታዊ የክልሉ የጸጥታ ችግሮች ላይ ተወያይተዋል። ነዋሪዎቹን ያወያዩት ከፍተኛ የመንግስት ባለስልጣናት በበኩላቸው የአማራ ሕዝብ ችግሮችን ተረድተናል ሲሉ ለመፍትሄዎቹም እንሰራለን ብለዋል። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ክልል ተለዋዋጭ ገጽታዎችን ይዞ የቀጠለው ግጭት ባስከተለው እንቅስቃሴ ውስንነት በኤችአይቪ መከላከልና መቆጣጠር ስራ ላይ ጫና እንደፈጠረ በክልሉ ጤና ቢሮ የኤችአይቪ ፕሮግራም የኤችአይቪ ክሊኒካል ቡድን አስተባባሪ ሲስተር ሙሉነሽ ተስፋ ለአሜሪካ ድምጽ አስታውቀዋል።
በተለይ መድኃኒት ከኢትዮጵያ መድኃኒት አቅርቦት ድርጅት ማለት ከሴንተር ወደ ክልል ለማመላለስ ከፍተኛ የሆነ የትራንስፖርቴሽን ችግር አለ። በአንጻራዊ እንግዲህ በተወሰነ መልኩ ወደ ክልል የገቡ መድኃኒቶች ከክልል ወደ ጤና ተቋማት ለማድረስ ሌላው ችግር ነው። ከተቋም ተቋምም ግብአቶችን ያዘዋወሩ ወይም ያንቀሳቀሱ ለመስራት ከፍተኛ ችግር ላይ ነው ማለት ነው። ከደንበኞች ጤና ተቋም ሄደው መድኃኒታቸውን በቀጠሯቸውና በትክክለኛው በተቀጠሩበት ሰዓት ሄደው መድኃኒት ለመውሰድ የትራንስፖርት ችግር ትልቁ ችግር ነው ማለት ነው።
በተለይ በክልሉ ምዕራባዊ ዞኖች ተደጋግሞ የሚከሰተው የጸጥታ ችግር መድኃኒት በሚወስዱ የአካባቢው ነዋሪ ላይ ተደራራቢ ጫናዎችን እንዳስከተለ ከኤችአይቪ ጋር አብረው በሚኖሩ ሰዎች የተደራጀው የአማራ ክልል ኤችአይቪ ፖዚቲቭ በጎ አድራጎት ማህበራት ህብረት ለጤናና ልማት ዳይሬክተር መሸሻ መርድ አመልክተዋል።
የጸጥታ ችግር ከመኖሩ ጋር ተያይዞ የትራንስፖርት ችግር ይገጥማል። ከፍተኛ ነው። ድሮ 10 ብር የነበረ ትራንስፖርት ዛሬ 100 ብር 200 ብር ድረስ ነው ያለው። የትኛውም በአማራ ክልል ላይ ለምሳሌ ብታነሳ እዚህ ዳንግላ ለመሄድ ድሮ 40 ብር ትከፍል ነበር። አሁን 300-400 ብር ነው። በደብረ ማርቆስ ወደ አንድ ቦታ ላይ ስትመጣ ስትፈልግ ወደ ባህር ዳር ዛሬ 800-900 ብር ድረስ 1000 ብር ድረስ ያስከፍላቸው። ያ ከመሆን ጋር ተያይዞ የኢኮኖሚም ችግር ይገጥማቸዋል። ወደዚያ ቦታ ሂዶ መድኃኒታቸውን ለመውሰድ ይቸገራሉ። የጸጥታ ችግር ካለ ደግሞ ፍርሃት አለ። ፍርሃት ይኖራል። በተገቢ መንገድ ወደ ጤና ተቋም ሄደው አገልግሎታቸውንም አያገኙ። ጤና ተቋማትም ስቴብል ሆነው ደንበኛው አገልግሎቱን እንዲያገኝ በማድረግ በኩል የራሳቸውም ውስንነት ይገጥማቸዋል።
የጤና ቢሮ ቡድን አስተባባሪዋ ሲስተር ሙሉነሽ የጸጥታ ችግሩ የግብአት ስርጭቱንና የሕክምና አሰጣጡን ከማስተጓጎሉን ባሻገር ከ5000 የሚልቁ የመድኃኒቱ ተጠቃሚዎች ከመረጃ ቋት እንደጠፉና መጠቀማቸውን እንዲያቋርጡ ምክንያት እንደሆነ ገልጸዋል።
በክልላችን በተፈጠረው ወቅታዊ ግጭት ምክንያት በርካታ ቁጥር ያላቸው የጸረ ኤችአይቪ ሕክምና ክትትል ላይ የነበሩ ደንበኞችም ከመረጃ ቋታችን ያጣንበት ሁኔታ ይታያል። አምና ሰኔ ወር ላይ እንግዲህ በአንጻራዊ ደህና የነበረበት ሁኔታ ስለነበር ማለት ነው ያሉ ደንበኞች ቁጥር ወደ 157,000 አካባቢ የሚሆኑ ደንበኞች ይኖሩ ነበር ማለት ነው። ስለዚህ የመረጃ ማጥራቱን ስራ ስናካሂድ አሁን ላይ ታሳስ ወር ላይ ወደ 151,262 የሚሆኑ ደንበኞች መድኃኒታቸውን እየወሰዱ መሆኑን አግኝተናል ማለት ነው። ያጣናቸው ሰዎች 5,741 የሚሆኑ ሰዎችን እንግዲህ መድኃኒታቸውን እየወሰዱ አለመሆኑን ተረድተናል ማለት ነው። ይህን ለማጥራት ደግሞ ተንቀሳቅሶ ጤና ተቋማት ደርሶ የኦዲት ስራ መስራት ያስፈልጋል እና ይህን ለመስራት ግን በተለይ ተንቀሳቅሶ መስራት ችግር ስለሆነ በሚፈለገው ልክ ለመስራት ተቸግረናል ማለት ነው።
አቶ መሸሻ ደግሞ በመረጃ ቋት ውስጥ ለሚገኙ መድኃኒት ተጠቃሚዎች ሳይቀር የመድኃኒት አቅርቦት ውስንነት እንዳለ ተናግረዋል።
መድኃኒቱ ባለመምጣቱ የተነሳ እየተጉላላን ነው። ድሮ ይሰጠን የነበረው ኮንቴንት ብዛት ለምሳሌ የሶስት ወር የሚሰጥ ከሆነ የአንድ ወር የተሰጠን ነው። የአንድ ወር በመሰጠቱ አገልግሎቱን በተገቢ መንገድ ልናገኝ አንችልም።
በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ ፈቃዱ ያደታ የጸጥታ ችግሩ በአማራና በሌሎችም ክልሎች የኤችአይቪ መከላከልና መቆጣጠር ስራ ላይ ተጽዕኖ መፍጠሩን ይቀበላሉ።
ከሶስት አመት በፊት የጀመረ ከአንድ ሪጅን ወደ ሌላ ሪጅን እያለ የቀጠለበት ሁኔታና ብዙ አቅሞችና ሪሶርሶችን እየጠየቀን እንደሆነ ግልጽ ነው። በኮንፍሊክቱ ምክንያት ብዙ ግብዓቶች በሰንሰለቱ መሰረት እያለን መንገዶች ከመዘጋት ጋር ተያይዞ አርቲፊሻል የሆነ ስቶክ አውቶች ይኖራሉ። ማለት ሰንትራሊ እያለ ወደ ጫፍ ላይ ደግሞ ተደራሽ የማይሆኑበት ሁኔታ እንደ አገር ግብዓቱን እያለን የማድረስና ወቅታዊ የሆነ ወይ ደግሞ ግዛዊ የሆኑ ጋፖች እየተፈጠሩ የእኛ አገልግሎት ደግሞ በጣም ተገልጋይ ተኮር ስለሆነ እያንዳንዱ አገልግሎት ተገልጋዩ ጋር ካልደረሰ በፕሮሴስ ወይም በሂደት የምናወራው ነገር ስለሌለ ከዛ አግባብ ማለት ነው ጊዜ፣ የሰው ኃይል፣ ሀብት ብዙ ነገሮች ነው የሚባክነው።
ሲስተር ሙሉነሽ በበኩላቸው ከጸጥታው ችግር ጋር ተያይዘው የሚፈጠሩት የአፈጻጸም ክፍተቶች ከግለሰቦች ጤና በተጨማሪ እንደ አገር በዘርፉ ለማሳካት በታቀዱ ስራዎችም ላይ ተጽዕኖ እንዳይኖረው ስጋታቸውን አስቀምጠዋል።
አንድ ግለሰብ መድኃኒት በአግባቡ የማይወስድ ከሆነ በሽታ የመከላከል አቅም መዳከም ይኖራል። ለተለያዩ ተጓዳኝ በሽታዎች መጋለጥ መጨረሻ ሞት ያስከትላል። የመድኃኒት መላመድ ይኖራል። ሕክምናውንም የተወሳሰበ እንዲሆን ያደርገዋል። ችግሩ ለማህበረሰቡም የከፋ ይሆናል። በተለይ መድኃኒት የተላመደ ቫይረስ ወደ ሌላ ሰው የማስተላለፍ ነገር ሊኖር ይችላል። ልጅ ያላሳዳጊ ወላጅ ደግሞ ያለ ጧሪ እንዲቀር ያደርጋል። እንደ ሀገር ለሕክምና የሚለውን በጀትም ከፍ ያደርገዋል ማለት ነው። እንዲሁም ደግሞ እኛ እንደ ፕሮግራም በ2030 እናሳካቸዋለን ያልናቸው በተለይ ከኤች አይቪ ነጻ ትውልድ መፍጠርና ኤች አይቪ የማህበረሰብ ስጋት እንዳይሆን ማድረግ እንግዲህ አንዱ ግባችን ነው። ስለዚህ ይህን ግባችን እንዳናሳካ ያደርጋል።
ለችግር ውስጥም ቢሆን የኤች አይቪ ስርጭትን ለመቆጣጠር አቅም በፈቀደ መጠን መደረግ የሚኖርባቸው ጥረቶች እንደቀጠሉ አቶ ፈቃደ ጠቁመዋል።
ዓለም አቀፍ ተቋማት ተደራሽ እንዲያደርጉ በየብስ ትራንስፖርት እንሞክራለን። እናም ደግሞ በዛም የማይቻሉ ቦታዎች ደግሞ በካርጎ ከፍተኛ ወጪ ተወጥቶ የፍላይቶች ወይ ደግሞ በረራ ተደራሽ ያላቸው አካባቢዎችን ተደራሽ ለማድረግ ተሞክሯል። ኢንፋክት ብዙ ጥቃቶች እና ብዙ ጉዳቶች ደርሷሉ ይህንን ግባቶች ስናደርሰው። ያም ሆኖ ግን በማንኛውም ሁኔታ እና በማንኛውም ጊዜ ውስጥ ሆነን ህብረተሰቡ መድኃኒት ማግኘት ስላለበት በማናቸውም ኢመርጀንሲ ውስጥ ሆነን ተደራሽ ለማድረግ ጥረቶች ሲደረጉ ቆይቷል።
በትጥቅ ግጭት ውስጥ የገቡ የህብረተሰብ ክፍሎች የመድኃኒት አቅርቦት እንዲሳለጥ፣ የህክምና ባለሙያዎች ያለ ስጋት መንቀሳቀስ እንዲችሉ እና ሰብአዊ ድጋፎች እንዲደርሱ ትብብር እንዲያደርጉ የጤና ሚኒስቴር መሪ ስራ አስፈጻሚው ፈቃደ ያደታ ጠይቀዋል። ኢትዮጵያ ውስጥ ከኤች አይቪ ጋር አብረው የሚኖሩ 600,000 የሚደርሱ እንዳሉና ከእነርሱም 507,000ዎቹ መድኃኒት በመውሰድ ላይ እንደሆኑ ከጤና ሚኒስቴር የኤች አይቪ ህክምናና እንክብካቤ ዴስክ የተገኘው መረጃ ይጠቁማል። የሰሜን ኢትዮጵያን ጦርነት ጨምሮ በአገሪቱ የተከሰቱት ግጭቶች በኤች አይቪ መከላከልና መቆጣጠር እንቅስቃሴ ላይ ከፍተኛ ጫና ማሳደራቸውንና በዚህም በአገሪቱ በአመት 11,000 ሰዎች እንደሚሞቱ 8,300 ሰዎች ደግሞ በቫይረሱ እንደሚያዙ የአሜሪካ ድምፅ ከስምንት ወራት በፊት ዘግቧል። ቫይረሱ በፍጥነት እየተሰራጨ ካለባቸው አካባቢዎች መካከልም የአማራ ክልል አንዱ እንደሆነ አቶ ፈቃደ ያደታን ዋቢ አድርጎ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
መስፍንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ቀደም ብለን ሳናስተዋውቀው የቀረበውን የመስፍንን ዘገባ የጸጥታ ችግር በኤች አይቪ መድኃኒት ተጠቃሚነትና ክትትል ላይ ጫና መፍጠሩን፣ በአማራ ክልል በቀጠለው ግጭት ሳቢያም ከአምስት ሺህ የሚልቁ ከኤች አይቪ ጋር የሚኖሩ ዜጎች የመድኃኒት ተጠቃሚነታቸውን እንዳቋረጡ የክልሉ ጤና ቢሮ ኃላፊዎችና ሌሎችን አነጋግሮ ያሰናዳውን ነበር የተከታተላችሁት። መንግስት ለተሻለ ሰላም ከፋኖ ታጣቂዎች ጋር ቀጥተኛ ውይይት እንዲያደርግ የተጠየቀበት ዘገባ ቀደም ብዬ ያስተዋወቅኩት በስተት አልቀረበም፣ ይቅርታ እንጠይቃለን። ቆየት ብሎም እንደተሰናዳ እናቀርባለን። አሁን በተከታዩ ዘገባ ደግሞ ወደ ትግራይ እንሻገራለን። በፕሪቶሪያው የሰላም ስምምነት አተገባበር መንግስትና ህወሓት ተወቃቀሱ። ከፕሪቶሪያ ሰላም ስምምነት በኋላ ለትግራይ ክልል 37 ቢሊዮን ዶላር ድጋፍ እንደተደረገ ያስታወቀው የኢትዮጵያ ፌዴራል መንግስት የሚመለከታቸው በሙሉ የስምምነቱን አተገባበር እንዲደግፉ ሲል ጥሪ አቅርቧል። ፓርቲው ውስጣዊ ችግሮች ስምምነቱን ሙሉ በሙሉ እንዳይተገበር መንስኤ እንደሆነ ያመነው ህወሓት በበኩሉ የፌዴራሉ መንግስትንም ወቅሷል። ከሁለቱ አካላት መካከል አለመተማመን መኖሩን የጠቀሱ የፖለቲካ ፓርቲዎች ደግሞ ለሰላም ስምምነቱ የተሟላ አተገባበር እንቅፋት እንደፈጠረ አመልክተዋል። የስምምነቱን ፈራሚዎች ህዝብንና ሀገርን በማስቀደም ለአተገባበሩ እንዲሰሩ ሲሉም ጠይቀዋል። ሙልጌታ አጽባህ ነው የተከታተለው።
የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ለረዥም ቀናት ያካሄደው ስብሰባ መጠናቀቁን አስመልክቶ ባለፈው ሳምንት ባወጣው መግለጫ በደቡብ አፍሪካ ፕሪቶሪያ ከፌዴራሉ መንግስት ጋር የተፈራረመውን ግጭት በዘላቂነት የማቆም የሰላም ስምምነት አተገባበር እየተደናቀፈ መሆኑን ገልጿል። የሰላም ስምምነቱ አተገባበር በኢትዮጵያ መንግስትና በስም ባልጠቀሳቸው ኃይሎች እየተደናቀፈ እንደሆነ በግምገማው ማንሳቱን የጠቀሰው ህወሓት በፓርቲው ውስጣዊ ችግርና ድክመትም እንቅፋት መፈጠሩን አልካደም። ተፈናቃዮች ወደ ቀያቸው እንዳይመለሱ፣ የትግራይ ክልል ግዛታዊ መሬት ሙሉ በሙሉ እንዳይመለስና ፖለቲካዊ ውይይት እንዳይጀመር ያዘገየው የሰላም ስምምነቱ ተሟልቶ አለመተግበር እንደሆነ የፓርቲው መግለጫ አስረድቷል። ህወሓት ባለፈው ሳምንት ባወጣው መግለጫ ላነሳቸው ነጥቦች የኢትዮጵያ መንግስት በኮሚኒኬሽን አገልግሎት መስሪያ ቤቱ በኩል ባወጣው መግለጫ ምላሽና ማብራሪያ ሰጥቷል። እንደ መግለጫው ከፕሪቶሪያው ሰላም ስምምነት በኋላ የፌዴራሉ መንግስት ለክልሉ የትምህርት፣ የጤና፣ የግብርና፣ የመንገድ ግንባታና ሌሎች ዘርፎች የ37 ቢሊዮን ብር ድጋፍ አድርጓል። በዚህም በክልሉ ተጨባጭ ለውጥ ይመጣል ብሎ እንደሚጠብቅ ገልጿል። ተፈናቃዮች ወደ መደበኛ መኖሪያቸው ለመመለስ እንዲቻል የፌዴራሉ መንግስት የሚመለከታቸውን አካላት አቀናጅቶ ስራ እንደጀመረ ያስታወቀው የኮሚኒኬሽን አገልግሎቱ በአንዳንድ አካባቢዎች ትክክለኛ ተፈናቃዮች ወደ መኖሪያቸው እንዲመለሱ ተደርጓል ብለዋል። አከራካሪ ቦታዎች ሲል የገለጻቸውን አካባቢዎች ችግር በዘላቂነት ለመፍታትም በህገ መንግስቱ መሰረት ህዝበ ውሳኔ እንዲደረግ ከአማራና ከትግራይ ክልሎች ጋር መግባባት ላይ ተደርሶ እንደነበር አውስቷል። በሁለቱ ክልሎች ተደርሷል ያለው መግባባት አሁን በምን ደረጃ ላይ እንደሚገኝ ግን አላብራራም። የኮሚኒኬሽን አገልግሎቱ መግለጫ በሰላም ስምምነቱ መሰረት ተከናወኑ ያሏቸው ሌሎች ተግባራትም ዘርዝሯል። የትግራይ ክልል ጊዜያዊ አስተዳደር ዛሬ ሰኞ ጥር 27 ቀን 2016 ዓ.ም አመሻሽ ላይ ባወጣው መግለጫ ደግሞ የመንግስት ኮሚኒኬሽን አገልግሎት ያወጣው መግለጫ ከጥቅሙ ጉዳቱ የሚያመዝን በማለት ተችቷል። የፌዴራል መንግስቱ በመግለጫው አከራካሪ ቦታዎች ሲል የገለጻቸው አካባቢዎች ሁኔታ በዘላቂነት ለመፍታት በህገ መንግስቱ መሰረት ህዝበ ውሳኔ እንዲደረግ ከአማራና ከትግራይ ክልሎች ጋር መግባባት ላይ ተደርሶ ነበር ብሏል። የትግራይ ጊዜያዊ አስተዳደር ግን ይህ ፍጹም የተሳሳተና የክልሉ ጊዜያዊ አስተዳደርና የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት በህገ መንግስቱ የሚፈቱ ካሏቸውና ከስልጣናቸው ውጭ ነው ብሏል። የትግራይ ክልል ጊዜያዊ አስተዳደር የተቃወመው ሌላ ነጥብ ደግሞ በአንዳንድ አካባቢዎች ትክክለኛ ተፈናቃዮች ወደ መኖሪያቸው እንዲመለሱ ተደርጓል በሚል በፌዴራሉ መንግስት የተገለጸው ነው። ጊዜያዊ አስተዳደሩ አሁንም በሚሊዮን የሚቆጠሩ ተፈናቃዮች አሉ በማለት ምላሽ ሰጥቷል። ቀያቸውም ባፈናቀሏቸው ህገ ወጦች ብሎ በጠራቸው ኃይሎች መያዙ በመግለጽ የፌዴራሉ መንግስት በዚያን ያለው አስተዳደር በማፍረስ ችግር ፈቺ መሆን ሲገባው ራሱ የችግር አካል እንደሆነ አስመስለውታል በማለት አክሏል። የኢትዮጵያ ፌዴራል መንግስትና ህወሓት በፕሪቶሪያው የሰላም ስምምነት አተገባበር ላይ ስላወጧቸው የተናጠል መግለጫዎች የጠየቅናቸው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደስታ ዲንቃ ስምምነቱ ሙሉ በሙሉ እንዳይተገበር የሚያደርገው በሁለቱም ኃይሎች መካከል ያለው አለመተማመን ነው ብለዋል።
ሁለቱ ወገኖች የፕሪቶሪያን የፈረሙ ወገኖች አንዱ ሌላውን ወደ መወቃቀስ ውስጥ እንደተገባ እየሰማን ነው። እኛ አለመተግበሩን ነው የሚያመለክተው። ሁለተኛ የመተማመን ጉዳይ የመተማመን እጥረት እንዳለ የሚያሳይ ነው ማለት ነው። በሁለቱም ፈራሚ ወገኖች የመተማመን እጥረት እንዳለ እንገነዘባለን ማለት ነው።
ሁለቱም ፈራሚዎች ህዝብንና ሀገርን አስቀድመው ስምምነቱ በተሟላ ይዘቱ እንዲተገበር መስራት እንዳለባቸው የፖለቲካ ፓርቲዎቹ ሰብሳቢ ተናግረዋል።
ችግሮች በመተማመን ላይ የተመሰረተ ሰላምን የመፈለግ መረጋጋትን የመፈለግ ሀገርን የመፈለግ ህዝብን የመፈለግ ቁርጠኝነቶች፣ ፍቃዶች መኖር አለባቸው። ወደ ግጭቱ ያስገባንም ያለመተማመን ነው። የፖለቲካ ችግር ነው። የፖለቲካ አለመተማመን ነው። የፖለቲካ አስተዳደር ነው። የፖለቲካ አያያዛችን ችግር ነው። አሁንም ከዚሁ ልርቅ የሚችል አይደለም።
የአረና ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ደግሞ ህወሓት የሰላም ስምምነቱ እንዲተገበር ከመስራት ይልቅ በስልጣን ሽኩቻ ተጠምደዋል ሲሉ ወቅሰዋል።
ጌታቸው ረዳ የጊዜያዊ አስተዳደር ፕሬዚዳንት ሽሬ በሄዱበት ጊዜ ከህዝብ ተውጣጡ አካላት በተጠየቁት ጊዜ በ64 ቀናት ውስጥ ምንም አይነት የህዝብ አጀንዳ አልነበረንም፣ የህዝብ አጀንዳ፣ የተፈናቃዩ አጀንዳ፣ የፕሪቶሪያውም ሌላም አጀንዳ እንዳልነበረ ገልጸው ነበረ። ህወሓት እንደ ፓርቲ የህዝብ አጀንዳ እንዳነሳ ለማስመሰል ሞክረዋል በመግለጫው ላይ እና እንደገለጽኩት የፕሪቶሪያ ስምምነት ደግሞ አንድ አጀንዳ አድርገው እንዳቀረቡት የተፈናቃዮች ጉዳይ፣ የግዛት ጉዳይ፣ ሌሎች ችግሮች፣ የደርቅ ጉዳይም እንዳነሱ አቅርበው ነበረ። ግን በተጨባጭ ከነ ልዩነታቸው እያሉ አቶ ጌታቸው ረዳ የሰጡት መግለጫ ግን የዚህ ተቃራኒ ነበር።
የፌዴራሉ መንግስት ለክልሉ እንደላከው በገለጸው የ37 ቢሊዮን ብር ድጋፍና በጀትም በህዝቡ ላይ ለውጥ ሲመጣ አልተመለከትንም ብለዋል አቶ አምዶም። ሊቀመንበሩ አክለውም ተፈናቃዮች ወደ ቀያቸው ሊመለሱ በሰላም ስምምነቱ መሰረት ከመከላከያ ሰራዊቱ በቀር ሌሎች ኃይሎች መውጣት እንዳለባቸው አስታውሰዋል።
37 ቢሊዮን ብር ሰጥተው ከሆነ ከፌዴራል መንግስት ለምንድን ነው የመንግስት ሰራተኞች ደሞዝ ያልተከፈለው? ጥሮተኞች ያልተከፈላቸው ሌሎች ቀላልና መካከለኛ ፕሮጀክቶችን ወደ ስራ የማይመለሱበት ምክንያት ለምንድን ነው ብለን እንድንጠይቅ ያስገድደናል። አንጻራዊ ሰላም ብቻ ነው የተገኘው ትግራይ። ዜታዊ አንድነትም አልተመለሰም። ተፈናቃዮችም ወደ አካባቢያቸው እንዲመለሱ አለ። ፌዴራል መንግስት እንዲያም እዚህ ላይ ነው በግልጽ የተሳሳተው የሚለው መመለስ ጀምረላል የሚል ይሄ ትክክል አይደለም። የተመለሰ የተፈናቀለ አካል የለም። ማን ነው ስጥቁን እንዳይፈታ የፈለገው የሚለውን አከራካሪ ነው። ህወሓት ለፓርቲ ጥቅም ሊያውለው አስቦ ሊሆን ይችላል። ፌዴራል መንግስቱም እንደ አንድ የክልል ሰራዊት ቆጥሮ ወደ ፈለገው ሊያዘምት አስቦም ሊሆን ይችላል። መጀመሪያ ትኩረት ሰጥቶና በትክክል ተቆጣጥሮ ስጥቁ እንዲፈታ አልተደረገም። ሁለቱም ፕሮፓጋንዳ ቃላትን መወራወር ጀምረዋል እና ይሄ ደግሞ በትግራይ የታየውን አንጻራዊ የሰላም ተርእዮ የሚያጨልም ተግባር ነው።
እንደ አቶ አምዶም እምነት የሰላም ስምምነቱ ሙሉ በሙሉ ሊተገበር የሚችለው በክልሉ ሁሉም የፖለቲካ ኃይሎች የተካተቱበት ጊዜያዊ አስተዳደር ሲመሰረት ነው። በሌላ በኩል በኢትዮጵያ የዩናይትድ ስቴትስ፣ የስዊድን፣ የካናዳና የእንግሊዝ ኤምባሲዎች በጋራ ባወጡት አጭር የጽሁፍ መግለጫ በሰላም ስምምነቱና በስምምነቱ ህዝቡ ተጠቃሚ የሚሆኑበት ጉዳይ ላይ ባለፈው ሳምንት ከኢትዮጵያ መንግስት ጋር እንደተወያዩ አስታውቀዋል። ኤምባሲዎቹ በቀጣይ ከፌዴራል መንግስትና ከክልል አስተዳደሮች ጋር እንደሚሰሩም አክለው ጠቁመዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ሙልጌታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ቀደም ብለን ያስተዋወቅነው ዘገባ ደርሶናል። እናስተዋውቃችሁ መልሰን። መንግስት ለተሻለ ሰላም ከፋኖ ታጣቂ ጋር ቀጥተኛ ውይይት እንዲያደርግ የተጠየቀበት ነው። ከኢትዮጵያ የፌዴራል መንግስት ከፍተኛ ባለስልጣናትና የክልል ርዕሳነ መስተዳድሮች ጋር የተወያዩት የአማራ ክልል ከተማ ነዋሪዎች መንግስት ከፋኖ ታጣቂዎች ጋር ቀጥተኛ ውይይት ቢያደርግ የተሻለ ሰላም ሊመጣ እንደሚችልም ተናግረዋል። ባለስልጣናቱ ከክልሉ የ15 ከተሞች ነዋሪዎች ጋር ትላንት እሁድ በወቅታዊ የክልሉ የጸጥታ ችግሮች ላይ ተወያይተዋል። ነዋሪዎቹን ያወያዩት ከፍተኛ የመንግስት ባለስልጣናት በበኩላቸው የአማራ ህዝብ ችግሮችን እንደተረዱ ጠቅሰው ለመፍትሄዎቹም እንሰራለን ብለዋል። አስቴር ምስጋናው ናት ያጠናቀረችው።
በአማራ ክልል ተለዋዋጭ ገጽታን እያሳየ በቀጠለው የጸጥታ ችግርና የመፍትሄ አማራጮች ላይ ያተኮረና በክልሉ በሚገኙ 15 ከተሞች ትላንት እሁድ ጥር 26 ቀን 2016 ዓ.ም የተካሄዱት ህዝባዊ ውይይቶች በፌዴራል መንግስቱ ከፍተኛ ባለስልጣናትና በልዩ ልዩ የክልሎች ርዕሳነ መስተዳደሮች የተመሩ ናቸው። የሶማሌ ክልል ርዕሰ መስተዳደርና የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ምስጦፌ መሐመድ በመሩትና በባህር ዳር ከተማ በተካሄደው ህዝባዊ ውይይት ላይ እንደተገኙ የገለጹልን የከተማዋ ነዋሪ ወይዘሮ ሰናይት ጸጋዬ ከተሳታፊዎቹ መካከል አንዷ ናቸው። በተለይ ወቅታዊ የክልሉ የጸጥታ ችግር በስፋት እንዳወያየ የነገሩን ወይዘሮ ሰናይት ግጭቶቹን ተከትሎ የተባባሰው የኑሮ ውድነት፣ የወሰንና የማንነት ጥያቄ፣ የማዳበሪያ አቅርቦት፣ የክልሉ መንገዶች ወደ አዲስ አበባ እንዳይገቡ የሚከለከሉባቸው አጋጣሚዎችና ሌሎቹም በውይይቱ እንደተነሱ ዘርዝረዋል።
መንግስት ወደ ህዝብ መውረዱ በጣም ትልቅ መፍትሄ ነው። በጣም አንኳር አንኳር የሆኑ በአገሪቷ ላይ ያሉ ችግሮችን መፍትሄው ምን እንደሆነ ችግሩ ምን እንደሆነ ከህዝብ ተነስቷል። ትልቁ ነገር ማሰሪያ ሆኖ የቀረበው ነገር ሰላም ይሁን ነው። መከላከያና ፋኖ በአማራ ክልል ላይ እየገጠሙ ያሉትን መንግስት ማድረግ ያለበት ማህበረሰብን ካወያየ በኋላ ለእነሱ እድል ሰጥቶ ወደ መንግስት እንዲቀርቡና ጥያቄያቸው ምን እንደሆነ እነሱን ጥያቄያቸውን ተቀብሎ እውቅናም እንዲሰጣቸው ሰላም እንዲሆን ማህበረሰቡ ነው የነበረው ውይይት። መንግስት ካወያየ በኋላ ፈጣን ተጨባጭ የሆነ መልስ ማህበረሰቡ ማግኘት አለበት። ሁለተኛ እርቅ እንዲሆን ነው። በሽማግሌ ባይሆን በሃይማኖት አባት ባይሆንም በቃ በሌላ ሀገር ጣልቃ ገብነት ወደ እርቅ እንዲመጡ። እርቅ ከሌለ መንገዶች እየተዘጉ ነው፣ ኑሮ ውድነት የመጣ ይሄን ነው የተባለው። መፍትሄው የተባለው ይሄ ነው።
በተሳታፊዎች ለተነሱ ጥያቄዎች ምላሽ የሰጡት የሶማሌ ክልል ርዕሰ መስተዳደር ምስጦፌ መሐመድ የአማራ ክልል ህዝብ በርካታ ጥያቄዎች እንዳሉበት እንገነዘባለን ማለታቸውን የመንግስት ብዙሃን መገናኛዎች ዘግበዋል። አማራ ክልል በህዝብ የሚነሱ ጥያቄዎች እንዳሉ ሁሉ ሌሎችም ክልሎች የሚያነሷቸው መሰልና ሌሎችም ጥያቄዎች እንዳሉ የገለጹት ርዕሰ መስተዳደሩ ጥያቄዎችም የሚፈቱት ሰላም ሲረጋገጥ እንዳሉ በዘገባዎች ተጠቅሷል። ሰላም፣ ልማትና ፍትህ የኢትዮጵያ ህዝብ የወል ጥያቄዎች ናቸው ሲሉም እነዚህን የጋራ ጥያቄዎች በአንድነት በመቆም መፍታት እንደሚቻል ማስገንዘባቸውን በውይይቱ ተሳታፊ የነበሩት ወይዘሮ ሰናይት ለአሜሪካ ድምፅ አረጋግጠዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በተገኙበት ህዝባዊ ውይይት ላይ እንደተሳተፉ የነገሩን ደግሞ በዋግምራ ብሔረሰብ አስተዳደር ዞን የሰቆጣ ከተማ ነዋሪ የሆኑት አቶ መልካሙ ደስታ ናቸው።
የህግ የበላይነት ይከበር፣ ሰላም ይኖር፣ በተለይ ኑሮ ውድነቱም ተያያዥነት ያላቸው ጉዳዮች ሁሉ በጣም በከፍተኛ ደረጃ የጨመሩ ከመሆናቸው አንጻር ሰላም ስለሌለበት ጥቂት ሰዎች ናቸው ሊጠቀሙ የሚችሉት። እንደዚህ አይነት ነገሮች በጣም ጥንቃቄ በተሞላው መንገድ ጥያቄ አለኝ የሚል ተበደልኩ አለ የሚል ተገለልኩ የሚል ካለ እነዚህ በመንግስት ደረጃ ፕላትፎርም ተፈጥሮ የተለያየ የህብረተሰብ መድረኮች በመፍጠር ችግሮች እንዲፈቱ መደረግ አለበት ነው የመጀመሪያው። ሁለተኛው ደግሞ ህዝቡም ላይ ሚና አለ ማለት ነው። እንግዲህ በአንድም በሌላም የተሳሳቱ ነገሮች ካሉ የሚታረሙበት፣ ይህን ግርግር ተጠቅሞ እኮ ለመዝረፍ የተዘጋጀ ኃይል ይኖራል፣ ምንም ጥርጥር የሌለው ማለት ነው። ስለዚህ ህግ ይከበር ሲባል ያው ያለ ማህበረሰብ ተሳትፎ እንደማይሆን ይታወቃል በእርግጠኝነት። ነገር ግን መንግስት ደግሞ ወረድ ብሎ ማወያየት አለበት። በድርድር አግባብ ወረድ ተብሎ ምንድን ነው ተብሎ አንዳንዴ ማይኖሪቲም ሊኖር ይችላል። እንደዚህ አይነት ግጭቶች ሲኖሩ መንግስትም ቢሆን አንድ ደረጃ ወረድ ብሎ ሲያወያይ ያምን ወገን ህዝብ አሳታፊ በሆነ መንገድ ዲሞክራቲክ በሆነ መንገድ የሀሳብ ልዩነቶች፣ በደሎች አሉ የሚባሉ ነገሮች ካሉ መደመጥ አለባቸው።
የቤንሻንጉል ጉምዝ ክልል ርዕሰ መስተዳደር አርሻድሌ ሀሰን በእንጅባራ ከተማ በመሩት ህዝባዊ ውይይት ላይ እንደተገኙ የገለጹልን የከተማዋ ነዋሪ ዶክተር መዝገቡ ቦጋለም ተሳታፊዎች የተለያዩ ጥያቄዎች ማንሳታቸውን አመልክተዋል።
አቶ አሻድሌ ሀሰን የሰበሰቡት ላይ ነው የተሳተፍኩት። እናም ያው ህዝቡ ያነሳው ጥያቄ ለረጅም ጊዜ የቆየ ጥያቄ ነው። ስለዚህ ሰላም ያስፈልገናል፣ ሰላም መስፈን አለበት። ሰላም ደግሞ መስፈን የሚችለው በመወያየት ነው። በሀገር ሁለት መንግስት ሊኖር አይችልም፣ አንድ መንግስት ነው መኖር ያለበት። ሁሉም ጥያቄዎች ወደ ጠረጴዛ መጥተው የፌዴራል መንግስትም ቶሎ መፍትሄ ማምጣት አለበት የሚሉ ጉዳዮች ተነስተዋል። ያው በሰላም እጦት ሕክምና በአግባቡ ማግኘት አልተቻለም። ያው ብሔረሰብ አስተዳደር ለየት የሚያደርገው ደም የሚመጣው ከባህር ዳር ነው፣ መድኃኒት የሚመጣው ከባህር ዳር ነው። እነዚህን ሁሉ በነፃነት ማምጣት ስላልተቻለ ሪፈር ሲደረግ አምቡላንስ መሄድ ስለማይችል ሰው እየተንገላታ ነው፣ እዚሁ እየሞተ ነው። እና ይሄ ነገር ስላለ አስቸኳይ የሆነ ሰላም ያስፈልጋል። ሰላምን ማምጣት የሚቻለው በውይይት ነው የሚል ስትሮንግ የሆነ ሀሳብ ተነሳ።
ከመድረኩ ምላሽ እንደተሰጣቸው ዶክተር መዝገቡ ቦጋለ ሲያብራሩ
መልሱ እንግዲህ በዋነኝነት ከህዝብ የተነሳውን ሀሳብ ወስደው ገምግመው ምላሽ የሚሰጡበት እንደሆነ ነው እንደ መነሻ እንትን ያሉት። በብልጽግና ማዕከላዊ ኮሚቴ የሚገመግመው ነው የሚሆነው ያሉን።
በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰር የሆኑት ያያው ገነት ቸኮል መንግስት ህዝባዊ ውይይቶችን ማመቻቸቱ የተሻለ የሰላም አማራጭን እንደሚያመጣ ጠቁመዋል። ሆኖም መንግስት ከታጣቂ ቡድኑ ጋር ፊት ለፊት ቢነጋገር ደግሞ በክልሉ ሰላም ለማምጣት የተሻለ መንገድ ነው ብለዋል።
የመጀመሪያው የህዝብን ቅሬታዎች፣ ምሬቶችን ለማዳመጥ እድል ይሰጣል። በተመሳሳይ ደግሞ ዜጎችም ግራቸውን ብሶታቸውንም ለመግለጽ እንደ አንድ ምቹ አጋጣሚ ተደርጎ ይወሰዳል። ስለዚህ በአንድ በኩል የተሻለ የሰላም አማራጭ እንዲመጣ ለማድረግ የህዝብንን ሮሮ ማዳመጥ የተሻለ ነው ብዬ እወስዳለሁ። ሆኖም ግን እውነተኛ የሆነ ድርድር ከሌሎች ኃይሎች ጋርም መወሰድ አለበት። ያ ካልሆነ በአንድ በኩል ብቻ በማወያየት ችግሩ ይፈታል ብሎ ማሰብ ይሄ ሊሆን የሚያችልበት እድል ብዙ ነው እና ዘላቂ ሰላም እንዲመጣ የሚችለው አንደኛ በደንብ አካታችነት ያለው ከምን አንጻር ከአጀንዳዎቹ አንጻር፣ ሁለተኛ ከተሳታፊዎች አንጻር፣ በተለይ ደግሞ በታጠቀውን ኃይል በእውነተኛ ድርድር ላይ እና ዲሞክራሲያዊ በሆነ መንገድ የሚፈታበት መንገድ እና ጥቅል ደግሞ የቆዩ መዋቅራዊ ችግሮች የሚፈቱበት መንገድ ከመጣ ዘላቂ ሰላም ሊመጣ ይችላል።
ህዝባዊ ውይይቶች በ15ቱ የክልሉ ከተሞች የተካሄዱት በክልሉና እንደ አስፈላጊነቱን በሌሎች አካባቢዎች ተግባራዊ ሊሆን እንደሚችል ከስድስት ወራት በፊት የተጣለው የአስቸኳይ ጊዜ አዋጅ ለተጨማሪ 4 ወራት በተራዘመ በጥቂት ቀናት ውስጥ ነው። የአዋጁን ጊዜ ማራዘም ያስፈለገው በአማራ ክልልና በሌሎች የሀገሪቱ አካባቢዎች ያሉ አንዳንድ አዝማሚዎችና የጸጥታ ስጋቶችን ታሳቢ በማድረግ እንደሆነ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጥያቄውን እና የውሳኔ ሀሳቡን ለፓርላማው ሲያቀርቡ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴርን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ወደ መቀሌ እንመለሳለን። የኤርትራ ወታደሮች በትግራይ ክልል ገበሬዎችን እያፈኑና ከብቶችን እየዘረፉ ነው የሚል ክስ ቀረበባቸው። የኤርትራ ወታደሮች ከትግራይ ክልል ጋር አዋሳኝ በሆኑ የድንበር አካባቢዎች የሚኖሩ ገበሬዎችን እያፈኑና በመቶዎች የሚቆጠሩ ከብቶችን እየዘረፉ መሆኑን አሶሲየትድ ፕሬስ ተመለከትኩ ያለውን ሪፖርት ጠቅሶ ዘግበዋል። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ከተባበሩት መንግስታት ድርጅት ተቋማትና መንግስታዊ ያልሆኑ ድርጅቶች የተውጣጡ የኢትዮጵያ ጤና ቡድን አባላት በኤርትራ ድንበር አቅራቢያ በሚገኙ ሁለት ወረዳዎች ላይ ያደረጉትን ግምገማ ተመስርቶ ጥር 22 2016 ዓ.ም ይፋ የተደረገው ሪፖርት በኤርትራ ኃይሎች የተፈጸሙ በርካታ አፈናዎችንና የከብት ዝርፊያዎችን መመዝገቡን አሶሲየትድ ፕሬስ ገልጿል። የጤና ተቋሙ ሪፖርቱን ያገኘው አንድ ስሙ እንዳይገለጽ ከጠየቀ የመንግስታቱ ድርጅት ባለስልጣን መሆኑንም አመልክቷል። ዘገባውን ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት ምላሽ የኤርትራ ኃይሎች ጠለፋና የከብት ዝርፊያ ፈጽመዋል የሚለው ሪፖርት ሐሰት ነው በማለት ክሱን አስተባብለዋል። የጤና ቡድኑ ሪፖርት ጥር 13 ቀን ተፈጸመ ባለው አንድ ክስተት 8 እረኞች ከአህያዎቻቸውና ግመሎቻቸው ጋር ታፍነው መወሰዳቸውን አመልክቷል። በተመሳሳይ ህዳር 26 ቀን 6 ሰዎች ከ56 የቤት እንስሳቶች ጋር መታፈናቸውንና ህዳር 25 ቀን ደግሞ የኤርትራ ኃይሎች 100 እንስሳትን መስረቃቸውን ጠቅሷል። ሰነዱ አክሎ ሁለቱ ድንበር ላይ የሚገኙት ወረዳዎች ሙሉ ለሙሉ ወይም በከፊል በኤርትራ ጦር ጥበቃ የሚደረግባቸው መሆኑን የጠቀሰ ሲሆን በዚህ ምክንያት በግጭት የተፈናቀሉ ሰዎች ወደ ቤታቸው ተመልሰው መሬታቸውን ማረስ እንደማይችሉ ገልጿል። በአብዛኛው የወረዳዎቹ አካባቢዎች የኢትዮጵያ ፌዴራል ኃይሎች እንደማይገኙና ለህዝቡ ጥበቃ እንደማያደርጉም ተመልክቷል። በተጨማሪም የጤና ቡድኑ ያወጣው ሪፖርት በድርቅ የተጠቁና ለሰብአዊ እርዳታዎች በጣም አስቸጋሪ መሆናቸውን በገለጻቸው በሽምብሊና በአዳሜቲ ውስጥ በሚገኙ ወረዳዎች ውስጥ ከረሃብ ጋር በተያያዘ ቢያንስ 50 ሰዎች መሞታቸውን መመዝገቡን የአሶሲየትድ ፕሬስ ዘገባ ጠቅሷል። ባለፉት ሳምንታት ከድርቅና ከእርዳታ መቋረጥ ጋር በተገናኙ ምክንያቶች በክልሉ በመቶዎች የሚቆጠሩ ሰዎች በረሃብ ምክንያት ሳይሞቱ እንደማይቀር ያመለከተው የአሶሲየትድ ፕሬስ ዘገባ የትግራይ ባለስልጣናትም ሁኔታው በክልሉ ሙሉ ረሃብ ሊያስከትል እንደሚችል እያስጠነቀቁ ነው ብሏል። የኢትዮጵያ ፌዴራል ኃይሎችና ህወሓት ለሁለት ዓመታት ባካሄዱት ውጊያ ኤርትራ የኢትዮጵያ መንግስት ቁልፍ አጋር የነበረች ሲሆን የኤርትራ ወታደሮች በዜጎች ላይ ጅምላ ጭፍጨፋ ማካሄድንና የወሲብ ባርነትን ጨምሮ በርካታ የሰብአዊ መብት ጥሰት ፈጽመዋል የሚል ክስ ይቀርብባቸዋል። ጦርነቱ በጥቅምት 2015 በተፈረመው የሰላም ስምምነት ሲጠናቀቅ የኤርትራ ኃይሎች ከትግራይ እንዲወጡ የተጠየቀ ቢሆንም የስምምነቱ አካል ያልሆነችው ኤርትራ አሁንም ከኢትዮጵያ ጋር በሚያዋስነው ድንበር ላይ በርካታ አካባቢዎችን መያዟ ተዘግቧል። የተኩስ ማቆም ስምምነቱ አንደኛ ዓመት በተከበረበት ወቅት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኤርትራ ኃይሎች እንዲወጡ በድጋሚ የጠየቁ ሲሆን በትግራይ ዘላቂ ሰላምና መረጋጋት ለማምጣት ተጨማሪ ተግባራት ያስፈልጋሉ ብለዋል። የሰላም ስምምነቱ ደም አፋሳሹን ጦርነት ቢያስቆምም አፈጻጸሙ ግን የተጓተተ ሲሆን በጦርነቱ ወቅት ለተፈጸሙ ወንጀሎች የሚጠበቀው የሽግግር ፍትህ የተጓተተ መሆኑንና በመቶዎችና በሺዎች የሚቆጠሩ የቀድሞ ተዋጊዎችን ትጥቅ የማስፈታት ሂደቱም ገና ለመጀመሩን የአሶሲየትድ ፕሬስ ዘገባ አመልክቷል። ከትግራይ ጋር የተካሄደው ጦርነት ቢያቆምም በጎረቤት በሚገኘው የአማራ ክልል በተስፋፋው ግጭት የኢትዮጵያ መንግስት ከክልሉ ሚሊሻዎች ጋር እየተዋጋ ነው። የህዝብ ተወካዮች ምክር ቤት ባለፈው ሳምንት ባካሄደው ስብሰባም ካለፈው ዓመት ነሐሴ ወር ጀምሮ በክልሉ ተጥሎ የነበረውን አስቸኳይ ጊዜ አዋጅ ለተጨማሪ 4 ወራት አራዝሟል። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ከሳምንታዊው ቅንብሮች አንዱን እናስከትላለን። ስፖርት በኬኔዲ አባተ።
በዩናይትድ ስቴትስ ቦስተን ትራንት ጥር 26 በተካሄደ የኒው ባላንስ የቤት ውስጥ ውድድር ኢትዮጵያውያን አትሌቶች ድል አድርገዋል። በ3000 ሜትር መሰናክል አትሌት ለሜቻ ግርማ ውድድሩን 7 ደቂቃ ከ29.08 በማጠናቀቅ አሸንፏል። የኬንያና የአየርላንድ አትሌቶች ሁለተኛና ሶስተኛ ወጥተዋል። በ1500 ሜትር የሴቶች ውድድር ደግሞ አትሌት ጉዳፍ ጸጋይ የሀገሯን ልጅ ብርቅ ያየለው ምን አስከትላ በመግባት አሸንፋለች። ጉዳፍ ርቀቱን በ3 ደቂቃ ከ58.11 ሰከንድ ያጠናቀቀች ሲሆን በማይክሮ ሰከንዶች ተቀድማ ውድድሩን በ3 ደቂቃ ከ58.11 43 ሰከንድ ያጠናቀቀችው የ18 ዓመቷ አትሌት ብርቄ ኃይሎም በርቀቱ ያስመዘገበችው ሰዓት ከ20 ዓመት በታች የዓለም የቤት ውስጥ ፈጣን ሰዓት ሆኖ ተመዝግቧል። አሜሪካዊቷ ኤምሊ ማኬ ውድድሩን በ3ኛነት ያጠናቀቀች አትሌት ናት። አውስትራሊያዊቷ ጄሲካ ሁል አንደኛ በወጣችበት የሴቶች 3000 ሜትር ደግሞ ኢትዮጵያዊቷ መልክናት ውዱ 3ኛ ስትወጣ አሜሪካዊቷ ኤሌ ሴንት ፒየር ሁለተኛ ደረጃን ይዛ አጠናቃለች። ከጥር 21 ጀምሮ በአዲስ አበባ ከተማ የኢትዮጵያ ስፖርት አካዳሚ ለ6 ቀናት የተካሄደው የኢትዮጵያ አትሌቲክስ ሻምፒዮና ትናንት ፍጻሜውን አግኝቷል። አንጋፋውና በርካታ አትሌቶችን ያፈራው ይህ ሻምፒዮና ዘንድሮ ለ53ኛ ጊዜ የተካሄደ ሲሆን ከ1100 በላይ አትሌቶች ክልላቸውን፣ ክለባቸውንና ተቋማቸውን ወክለው መሳተፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ጠንካራ ፉክክር በታየበት በዚህ ሻምፒዮና በአጠቃላይ በወንዶችና በሴቶች ቶች በሰበሰበው 360 ነጥብ የኢትዮጵያ ንግድ ባንክ አንደኛ ሆኖ በማጠናቀቅ የዋንጫ ተሸላሚ ሆኗል። መቻል በ253 ነጥብ ሁለተኛ ሲወጣ ኢትዮ ኤሌክትሪክ ክለብ በ216 ሶስተኛ ደረጃን ይዞ ማጠናቀቁን ፌዴሬሽኑ አስታውቋል። በኮትዲቯር አስተናጋጅነት እየተካሄደ ያለው 34ኛው የአፍሪካ ዋንጫ አፍጎን 2023 ባልተጠበቁ ድራማዊ ክስተቶች ሲቀጥል ይህም እስካሁን 7 አሰልጣኞችን ከስራ አሰናብቷል። ግብጽ አሰልጣኟን በማሰናበት የቅርብ ጊዜዋ ሀገር ሆናለች። የፈርዖኖቹ አሰልጣኝ ሩይ ቪቶሪያ ብሔራዊ ቡድኑን ለ8ኛ ጊዜ የአፍሪካ ዋንጫ ሻምፒዮን በማድረግ የቡድኑን አህጉራዊ ኃያልነቱን የማስጠበቅ ኃላፊነት አልተወጣም በሚል መሰናበቱን የግብጽ እግር ኳስ ማህበር አስታውቋል። ማህበሩ በመግለጫው ፖርቹጋላዊውን አሰልጣኝ ሩይ ቪቶሪያና የበታች ሹሞቹን አመስግኖ በጊዜያዊነት የቀድሞው የአልአህሊ አሰልጣኝ መሐመድ የሱፍ የብሔራዊ ቡድኑን ኃላፊነት እንደሚረከብ አክሏል። ከፈረንጆቹ 2010 በኋላ የመጀመሪያውን ዋንጫ እናሸንፋለን ብለው ወደ ኮት ዲቫር ላቀኑት ግብጻውያን በመጨረሻዎቹ 16ቱ የጥሎ ማለፍ ጨዋታ መሰናበታቸው መራር ሽንፈት ሆኖባቸዋል። አንድም የምድብ ጨዋታ ሳያሸንፉ ሶስቱንም ጨዋታዎች በአቻ ውጤት ተለያይተው ወደ ጥሎ ማለፉ የተሸጋገሩት ግብጾች ባለፈው ሳምንት ከዲሞክራቲክ ሪፐብሊክ ኮንጎ ጋር በተደረገው የጥሎ ማለፍ ጨዋታ በአስደናቂ የፍጹም ቅጣት ምት 8-7 ተሸንፈው ከውድድሩ ውጭ መሆናቸው ይታወሳል። የአሁኑ የአፍሪካ ዋንጫ ከውጤት ቀውስ ጋር በተገናኘ በአሰልጣኞች ስንብት በቀዳሚነት የሚጠቀስ ሲሆን ከግብጽ በተጨማሪ ጋና፣ አልጄሪያ፣ ታንዛኒያ፣ አስተናጋጇ ኮት ዲቫር፣ ቱኒዚያና ጋምቢያ ሌሎቹ ከብሔራዊ ቡድን አሰልጣኞቻቸው ጋር የተለያዩ ሀገራት ናቸው። አሰልጣኟን ካሰናበተች በኋላ መነቃቃት የሚታይባት ኮት ዲቫር ከምድቧ በምርጥ ሶስተኝነት ተንጠልጥላ አልፋ ለግማሽ ፍጻሜ ከደረሱ አራት ሀገራት መካከል መሆኗ ይታወቃል። በአፍሪካ እግር ኳስ የመሪነት ደረጃ ላይ የሚገኙ አምስት ሀገራት ከሩብ ፍጻሜው በፊት፣ አራቱ ደግሞ በሩብ ፍጻሜው ተሰናብተዋል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የ2026 የወንዶች የዓለም ዋንጫ ሙሉ መርሃ ግብሩን ዛሬ ይፋ አድርጓል። በታሪክ ለመጀመሪያ ጊዜ በሶስት ሀገራት የሚካሄደው ቀጣዩ የዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ ሲቲ ዝነኛ በሆነው አስቴካ ስታዲየም ሲደረግ፣ የፍጻሜው ጨዋታ ደግሞ በዩናይትድ ስቴትስ ኒው ጀርሲ በሚገኘው ሜት ላይፍ ስታዲየም ይካሄዳል። በሰሜን አሜሪካዎቹ ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ ጣምራ አስተናጋጅነት የሚካሄደው የውድድ ውድድሩ ሙሉ መርሃ ግብር ይፋ የሆነው የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በተገኙበት የቀጥታ ስርጭት ላይ ነው። ውድድሩ በሜክሲኮ አስቴካ ስታዲየም እንደ አውሮፓውያን አቆጣጠር ሰኔ 11 2026 ሲጀመር የዩናይትድ ስቴትስዋ ኒው ጀርሲ ግዛት ማያሚን በማሸነፍ የፍጻሜውን ጨዋታ እንድታስተናግድ በፊፋ ተመርጣለች። 82500 ተመልካቾችን የማስተናገድ አቅም ያለው የኒው ጀርሲው ሜትላይፍ ስታዲየም ከኒውዮርክ ከተማ በአምስት ማይል ርቀት ላይ የሚገኝ ነው። የ2026ቱ የዓለም ዋንጫ በአስተናጋጅ ሀገሮች ብቻ ሳይሆን የተሳታፊ ሀገራት ቁጥርም ከ32 ወደ 48 ከፍ ብሎ የሚካሄድ የመጀመሪያው የዓለም ዋንጫ ነው። በአጠቃላይ ለ39 ቀናት በሚቆየው በቀጣዩ የዓለም ዋንጫ 104 ጨዋታዎች የሚደረጉ ሲሆን በዚህም አዲስ ክብረ ወሰን ያስመዘግባል። የፍጻሜው ውድድር በአውሮፓውያኑ አቆጣጠር ሐምሌ 19 እንደሚካሄድ የፊፋ መርሃ ግብር ያመለክታል። የካናዳዋ ቶሮንቶ፣ የዩናይትድ ስቴትስዋ ሎስ አንጀለስ እና የሜክሲኮዋ ሜክሲኮ ሲቲ የየሀገሮቹ ብሔራዊ ቡድኖች የመክፈቻ ጨዋታ የሚደረግባቸው ከተሞች ናቸው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን አንድ ዓለም አቀፍ ርዕስ እናሰማችኋለን። ሳምንታዊ ነው። ይህም አሜሪካ በመካከለኛው ምስራቅ ወታደራዊ ጡንቻዋንና ዲፕሎማሲን በመጠቀም ላይ መሆኗ ነው የተገለጠበት። ወታደራዊ ጡንቻዋን በማሳየትም ሆነ ዲፕሎማሲያዊ መፍትሄዎች እንዲኖሩ ግፊት በማድረግ ዩናይትድ ስቴትስ በመካከለኛው ምስራቅ በመካሄድ ላይ ያለው ጦርነት እንዳይስፋፋ ሙከራ ይዛለች። በቀጠናው የሚገኙት እና በኢራን የሚደገፉ ኃይሎች ምዕራባውያን ይዞታ እና ጥቅሞች ላይ ጥቃት መፈጸማቸውንም ቀጥለዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊያስ ያጠናቀረችውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል።
አሜሪካና አጋሮቿ 36 የሁቲ ኢላማዎችን ባለፈው ቅዳሜ ከደበደቡም በኋላ በሁቲዎችም ሆነ በኢራን በሚደገፉና በመካከለኛው ምስራቅ በሚንቀሳቀሱ ሌሎች ሚሊሻዎች ተጨማሪ ጥቃት እንደማይኖር በእርግጠኝነት መናገር እንደማይቻል የአሜሪካው ብሔራዊ የጸጥታ አማካሪ ጄክ ሰለቨን ለኤቢሲ ቴሌቪዥን ተናግረዋል።
የድብደባው ዋና ዓላማ ኃይሎቻችንን በማጥቃት ላይ ያሉት በኢራቅና በሶሪያ የሚገኙትና በኢራን የሚደገፉትን ሚሊሻዎችን እንዲሁም የቀይ ባህር የመርከብ ዝውውር ስጋት ላይ የጣሉ ሁቲዎችን አቅም ማዳከም ነው። ድብደባዎቹ የሚሊሻዎቹንም ሆነ የሁቲዎችን አቅም በማዳከም ረገድ ጥሩ ውጤት እንዳስገኙ እናምናለን። እንደ አስፈላጊነቱ እርምጃ መውሰዳችን እንቀጥላለን።
ሁቲዎቹ ግን ጥቃታቸውን እንደሚቀጥሉ ዝተዋል። በጋዛ እስራኤል በሐማስ ላይ የምታካሄደውን ጥቃት ለመበቀል እንደሆነም በተደጋጋሚ አስታውቀዋል። በጋዛ የሚገኘው የጤና ሚኒስቴር እንዳስታወቀው እስካሁን ከ27,000 በላይ ሰዎች ሲገደሉ ከ66,000 በላይ ደግሞ ተጎድተዋል። በየመን ሚኒስትር ዴታ የሆኑት ናቢል ሞሸን አቡናሽታን አገራቸው ጥቃትን ለመመከት ዝግጁ እንደሆነች ይናገራሉ።
በጋዛ በሚገኙ ወገኖቻችን ላይ ጥቃት፣ ከበባ፣ የዘር ማጥፋት ተፈጽሞባቸዋል። መድኃኒት እንዳይገባላችሁ ተደርጓል። የየመን ዜጎችና ጎሳዎች ይህን ጥቃት ለመመከትና ማድረግ የምንችለውን ሁሉ ለማድረግ በዝግጅት ላይ ነን።
እስራኤል ጋዛ ላይ ድብደባ በማድረግ ላይ ያለችው ባለፈው የፈረንጆች ጥቅምት 7 ቀን ለደረሰባትና 1200 ሰዎች ተገድለው 240 ለታገቱበት የሐማስ ጥቃት ምላሽ ነው። ሐማስ ከነበሩት 24 የሻለቃ ጦሮች ውስጥ 17 የሚሆኑት እንደተደመሰሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ትናንት እሁድ ተናግረዋል።
የተረፉት የሻለቃ ጦሮች የሚገኙት በደቡብ ጋዛ ሰርጥና ራፋ ነው። እነርሱንም እናጠፋለን።
የውጭ ጉዳይ ሚኒስትሯን ለተጨማሪ ጉብኝት ወደ ቀጠናው የላከችው አሜሪካ ለግጭቱ ዲፕሎማሲያዊ መፍትሄ ለማምጣት ጫናዋን በመጨመር ላይ ነች። በርካታ ደረጃዎች ያሉትና የተቀሩትን ታጋቾች ለማስለቀቅ በምትኩም ፍልስጤማውያን እስረኞችን ለመፍታት የሚያስችል ነው የተባለ የተኩስ ፋታ ስምምነት ላይ ለመድረስ ጥረት በመደረግ ላይ መሆኑ ታውቋል። የጸጥታ አማካሪው ጄክ ሰለቨን ፕሬዚደንት ጆ ባይደን በማድረግ ላይ ስላሉት ጥረት ይናገራሉ።
The president has put his shoulder to the wheel on this.
ፕሬዚዳንቱ ይህን በተመለከተ ጠንክረው እየሰሩ ነው። በድርድሩ ሂደት ዋና ተዋናይ ከሆኑት ከቃጣርና ግብጽ መሪዎች ጋር ተነጋግረዋል። ከእስራኤል ባለሥልጣናትም ጋር በተከታታይ በመነጋገር ላይ ነን። ታጋቾችን ወደ ቤተሰቦቻቸው ለመመለስ የሚያስችለውን ስምምነት ሐማስ መቀበል አለበት።
ስምምነቱ በእርግጠኝነት የሚፈጸምና የጊዜ ሰሌዳም የተቀመጠለት እንዳልሆነ ሰለቨን አጽንኦት ሰጥተው ተናግረዋል። የጸጥታ አማካሪው አስተያየት የመጣው ከጋዛ የተፈናቀሉትና በራፋ ድንበር አቅራቢያ የሚገኙት ፍልስጤማውያን ከፍተኛ የተስፋ መቁረጥ ውስጥ መሆናቸውን የተባበሩት መንግስታት ድርጅት ባለፈው አርብ ማስጠንቀቁን ተከትሎ ነው።
እንግዲህ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለምሽቱ የያዝነውንም በዚሁ ወደ ማገባደዱ እየተቃረብን ነው። በዛሬው ዕለት ከሚተላለፈው ሳምንታዊ ፕሮግራሞች አንዱን በሰዓት እጥረት አልፎ አልፎ እንደሚገጥመን ማስተላለፍ አልቻልንም። ሐኪሞን ይጠይቁ ለዛሬ ይዞ የነበረውን ፕሮግራም በነገው ምሽት እናቀርባለን። የኩላሊት በሽታና እርሱን ተከትለው የሚመጡ ሌሎች ውስብስብ የጤና እክሎች አስመልክቶ ከአድማጭ የደረሰ ጥያቄ መነሻ ያደረገ ነው። ጥያቄዎች ያላችሁ በስልክ መስመራችንም ሆነ በኢሜይል ብትልኩልን እናስተናግዳለን። አሁን የዛሬውን እዚህ ላይ ልንቋጭ ነው። አሉላ ከበደ አስተናጋጃችሁ፣ ብርሃን ኃይሉ አቀናባሪዋ፣ ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። በእኔ በኩል ሰላም። Then I don't know.